ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ህዳር 17 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ህዳር 17 ቀን 359 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በጊዜ እንዳይማሩ እድሜ ልክ የደነቆሩ በሚል ርዕስ የቀረበው የዕለቱ የፍኖተ ዲሞክራሲ አተታ ከዜናው ተከትሎ ይቀርባል። ኢሃፓ የዘረኝነትን አደገኛነት እና የወያኔን ጸረ ህዝብነት ሲያጋልጥና ሲታገል ይኸው 50 ዓመታት ተጠጋው። በዛሬ ዝግጅታችን በየካቲትና መጋቢት ወር 2005 በፍኖተ ዲሞክራሲ ተላልፈው የነበሩ ሁለት ጽሑፎችን በተከታታይ እናቀርባለን። በቅድሚያ ዜና።
ወደ ሱዳን ከተሰደዱት የሆመራና አካባቢ ነዋሪዎች ውስጥ በማይካድራ አማራውን ህዝብ በጭካኔ ፈጁ እንዳሉበት ተጋልጧል። በዛሬው ቀን ይጀምራል በተባለው መቀሌን የማጥቃት ዘመቻ ብዙ ሲቪሎች ተጎጂ መሆናቸው አይቀሬ ነው ተባለ። የወያኔ ቀንደኛ መሪዎች ከመቀሌ ለቀዋል የሚለው ዜና ሀቅ ነው ያሉ ክፍሎች መቀሌን ለመከላከል በርካታ ወያኔ ጦር ግን በከተማዋ እንዳለ ገልጸዋል። በትግራይ የሚካሄደውን ጦርነት አስመልክቶ የወያኔ ቡድን መሪዎችና ከቡድኑ ጋር የቆሙ የታጠቁ ክፍሎች እጃቸውን እንዲሰጡ የተሰጣቸው የ72 ሰዓት የጊዜ ገደብ በማለቁ የመጨረሻው ምዕራፍ እንዲጀመር ለወታደሩ ትዕዛዝ የሰጠ መሆኑ ታውቋል። የአገዛዙ መሪ በትዊተርና በፌስቡክ ባስተላለፈው መልእክት የመከላከያ ሰራዊት የመጨረሻውንና ሶስተኛውን የዘመቻውን ምዕራፍ እንዲፈጽም ትዕዛዝ የተሰጠው መሆኑን ገልጾ በዚህ ዘመቻ በመቀሌ ከተማ በሚኖሩ ንጹሃን ዜጎች ላይና በከተማዋ ቅርስ ላይ ጉዳት እንዳይደርስ ከፍተኛ ጥንቃቄ እንደሚደረግ ገልጿል። በተሰጠው የጊዜ ገደብ በሺ የሚቆጠሩ የወያኔው ቡድን የልዩ ኃይልና የሚሊሻ አባላት እጃቸውን መስጠታቸውን ገልጿል። ጉዳቱን ለመቀነስ የወያኔ መሪዎችን ህዝብ አሳልፎ እንዲሰጥም ጥሪ አድርጓል። ወታደሩ በሰላማዊ ዜጎች በቅርሶች በቤተ እምነቶች በልማት ተቋሞችና በንብረቶች ላይ ጉዳት ሳይደርስ ተፈላጊዎቹ ለህዝብ የሚቀርቡበትን ጥንቃቄ የተሞላበት የዘመቻ ስልት የነደፈ መሆኑን እናረጋግጣለንም ብሏል። ተዛዝ ተሰጥቷል ከተባለ በኋላ ሐሙስ ዳር 17 ቀን ከጧቱ 11 ሰዓት ጀምሮ ወታደሩ በያቅጣጫው ወደ መቀሌ የሄደ መሆኑ የተነገረ ሲሆን በመንገዱ ላይ ባጋጠሙ ጦርነቶች በሁለቱ ተራሮች ላይ መሽገው የነበሩ የወያኔ ልዩ ኃይል አባላት የደመሰሰ መሆኑን ካገዛዙ ቅርበት አለን የሚሉ ምንጮች ዘግበዋል። ሸሽቶ ወደ መቀሌ የገባው የወያኔ ቡድን ልዩ ኃይል ከመቀሌ ከተማ ዳርቻ ላይ በመሆን በመድፍ እየተኮሰ መሆኑን ተነግሯል። የወያኔው ቡድን ይህን ያደረገው ከወታደሩ ያጠፋ የመድፍ ጥቃት በከተማዋ ላይ እንዲደርስና ለሚደርሰው ጥቃት አገዛዙን በጦር ወንጀለኛነት እንዲከሰስና የዓለም አቀፍ የሰላም አስከባሪ ኃይል እንዲገባ ለማድረግ ነው በማለት ያገዛዙ ባለስልጣኖች እየተናገሩ ይገኛሉ። ከጥቂት ቀናት በፊት በማይካድራ የተካሄደውን በአማራ ተወላጆች ላይ የተካሄደውን እልቂት አይነት በመቀሌ ሊደገም እንደሚችል ሰሞኑን የወታደሩ ቃል አቀባዮች በመናገራቸው ሲታወቅ በዛሬው ዕለትም የፌደራል ፖሊስ ባወጣው መግለጫ ከህዝብ ደረሰኝ ያለውን መግለጫ ይፋ አድርጓል። የፌደራል ፖሊስ በመግለጫው የወያኔው ቡድን መቀሌ ከተማ ውስጥ የሚኖሩ የትግራይ ተወላጅ ያልሆኑትን ሰዎች ማረድ፣ አንገታቸውን በገመድ ማነቅ፣ ንብረታቸውን መዝረፍና ማቃጠል፣ የመከላከያ ሰራዊትን የደንብ ልብሶች በመልበስ በድንገት ተኩስ በመክፈትና በመግደል የማይካድራውን አይነት እልቂት ለመፈጸም ማቀዱን ከህዝብ መረጃ ደርሶናል ብለዋል። ስለሆነም ሁሉም ይህንን እኮ ይቅር ተገንዝቦ ጥንቃቄ እንዲያደርግም ጥሪ አድርጓል። በሌላ በኩል መቀሌ ከተማ ውስጥ የወያኔ ቡድን ይዞታ ናቸው በተባሉ ቦታዎች ላይ የአየር ድብደባ መደረጉን ከአንዳንድ ምንጮች ማወቅ ተችሏል። ከረቡዕ ህዳር 16 ቀን ጀምሮ በርከት ያለ የመቀሌ ከተማ ኗሪ ከከተማዋ ለቆ ከከተማዋ አጠገብ ወደሚገኙ የገጠር አካባቢዎች መሄዱን የአይን እማኞች የተናገሩ ሲሆን በአሁኑ ወቅት ምን ያህሉ ከተማ ውስጥ እንደቀሩ ለማወቅ ያስቸግራል ተብሏል። በዛሬው ቀን ሱቆች፣ የንግድ ቤቶች፣ ቢሮዎች ዝግ ሆነው መዋላቸውንም አንዳንድ ወገኖች ይናገራሉ። ሰራዊቱ ወደ መቀሌ አካባቢ እየቀረበ መሄዱን ከያቅጣጫዎች የሚደርሱ ዘገባዎች ያረጋግጡ ሲሆን በስልትና በጥንቃቄ የሚወሰደው እርምጃ ምን እንደሆን በጥቂት ቀናት ውስጥ የሚታይ ይሆናል ተብሏል። በሌላ በኩል የትግራይ ቴሌቪዥንም ሆነ የድምጽ ወያኔ ቴሌቪዥን ፕሮግራማቸውን ማስተላለፍ ያቋረጡ መሆናቸው ሲነገር ከትግራይ ኮሙኒኬሽን ቢሮም በወያኔዎች መሪዎች የተሰጠ መግለጫ የለም። እስካሁን ድረስ በተደረጉት ጦርነቶች ከሁለቱም በኩል በርካታ ዜጎች መሞታቸውና መቁሰላቸው ቢታወቅም ምን ያህል እንደሆኑ በውል ለማወቅ አስቸጋሪ ነው ተብሏል። ከጦርነቱ በማምለጥ ወደ ሱዳን የገቡ ዜጎች ቁጥር ከ40 ሺህ ያለፈ መሆኑን የእርዳታ ሰጪ ድርጅቶች እየተናገሩ ሲሆን እየጨመረ ለሚሄዱ የስደተኞች ቁጥር እርዳታ ለማቅረብ አስቸጋሪ እንደሆነባቸውም ይገልጻሉ። በትግራይ አካባቢ በአገር ውስጥ በከፍተኛ ደረጃ የተፈናቀለውን ለመታደግ አራት የተፈናቃዮች ጣቢያዎች እየተቋቋሙ መሆናቸውን ያገዛዙ ባለስልጣኖች ተናግረዋል። የወያኔ ቡድንና አገዛዙን ለማዋያየትና ለማስታረቅ በወቅቱ የአፍሪካ ህብረት ሊቀመንበር በደቡብ አፍሪካ ፕሬዝዳንት በሲሪል ራማፎሳ የተሰየሙት ሶስት የአፍሪካ የቀድሞ መሪዎች አዲስ አበባ መግባታቸውም ተነግሯል። እነዚህም የቀድሞ የሞዛምቢክ ፕሬዝዳንት ዩአኬም ቺላኖ፣ የቀድሞ የላይቤሪያ ፕሬዝዳንት ኤለን ሰርሊፍ ጆንሰንና የደቡብ አፍሪካ የቀድሞ ፕሬዝዳንት ጋሌማ ሞትላንቴ ሲሆኑ ከአገዛዙ መሪ ጋር ይወያያሉ ተብሏል። ከዚህ በፊት ያገዛዙ መሪ የወያኔ መሪዎችን ወደ ፍርድ ከመምጣት በስተቀር ከነሱ ጋር ምንም አይነት ድርድር ሆነ ስምምነት እንደማያደርግ በተደጋጋሚ የገለጸ ሲሆን አሁን ሐሳቡን ለውጦ ለደራደር ቢል እንኳን ከህዝቡና ከወታደሩ ተቋም ከፍተኛ ተቋም እንደሚገጥመው ብዙዎች ይናገራሉ። በሌላ ዜና በአለም ላይ ታዋቂ የሆኑ ሁለት ሰዎች ከዚህ ዓለም በሞት ተለይተዋል። በእግር ኳስ ጨዋታው በአለም አቀፍ ደረጃ ተደናቂ የነበረውና በብዙዎች የእግር ኳስ ንጉስ የሚል ቅጽል የተሰጠው ዲያጎ ማራዶናና ረቡዕ ህዳር 16 ቀን በ60 አመቱ ከዚህ ዓለም በሞት ተለይቷል። ማራዶና ያረፈው በልብ ህመም ሲሆን ለክብሩ በአርጀንቲና የሶስት ቀናት የሐዘን ጊዜም ታውጇል። ሁለተኛው በሱዳን የፖለቲካ መድረክ ለረጅም አመታት ከፍተኛ ቦታ የነበራቸውና በአንድ ወቅት የሱዳን ጠቅላይ ሚኒስትር የነበሩት ሳዲቅ አልማህሪ በኮሮና ቫይረስ ተይዘው በዩናይትድ አረብ ኤሚሬትስ ህክምና ሲደረግላቸው ቆይተው ከዚህ ዓለም በሞት ተለይቷል። የሱዳን የሽግግር መንግስት የሶስት ቀናት ያዘን ጊዜ ማውጇል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ዳይማሩ እድሜልክ ይደነቆሩ ኢትዮጵያ የሰላምና የእድገት አገር እንድትሆን ምን ማድረግ ምን መሆን እንዳለበት ሲነገር ዘመን አለፈ። የላጭን ልጅ ቅማል በላት እንዲሉ ግን መፍትሄውን ሰባኪው ኢትዮጵያ በጭቆና ቅማል መበላት ታዘባት ይኸው እስከዛሬ ተፈክታለች። ጭቋኝ በጭቋኝ ሲተካ ለውጥ ለቀነቀጠሮ ተላልፎ ያንዱን ስህተት ቀጣዩ አክፍቶ እየደገመ ወንጀሉን እያባባሰ ህዝብን ሲፈጅ ሲያስለቅስ መክረሙ ይግዶናል። የወያኔ አገዛዝ መንኮታኮቱ የህዝብ መራራ ትግል ውጤት ቢሆንም ዛሬ ጸረ ወያኔ ነኝ ሊል ኮሎኔሉ ተነስቶ በመናየው ጦርነት ዋናው ድምዳሜ ህዝባዊ ለውጥ ማምጣት እንዳልቻሉና ህዝብን ለእልቂት እየዳረጉ እንዳሉ ነው። ወያኔ የመሻር ምልክቱ መጋዝ የተባለውን አልቀበል ብሎ አገር ሲበጠብጥ እነሆ በራሱ ላይ ጠፋትን ጋብዞ ከኢትዮጵያ ጣላቶች ውጭ ማንንም የሚያዝነለት ጠፍቷል። የመጨረሻ መለያው አማራውን ንጹህ ህዝብ በአረመኔነት በማይካድራ መጨፍጨፍ በመሆኑ ለሚቀበለው ቁጣት አነሰው ባይው ይበዛል እንጂ አይቀንስም። ዘረኞች ሞሽረው ከያዙት ግፈኛ ፍርሃት በጦርነት ቢተጀብና በፍጅት ቢጨማለቅ የምንገረም ሳይሆን ዘረኝነትን ከስሩ መንግሉ አውጥቶ ለመጣል ትግላችንን ማጠናከር እንዳለብን የምንረዳ ይሆናል። መቀሌን ከበን የመጨረሻውን ዘመቻ ከፍተናል ብለዋል። ዛሬ ለሁለቱም ቀጣፊ አገዛዞች የሚሰራ ምንም አያወራ ያልናቸው ሲሆን ጉራ የቸረቸረው ወያኔ ማንንም አይበግረንም ሲለኔ ቆየው ሲከፍቱት ገለባ መሆኑን ከወዲሁ አረጋግጧል። ኮሎኔሉም የራሱን ጦር አርቆ ያማራውን ኃይል አጋፍቶ በስፋት ያስጨረሰ መሆኑን ማንንም ሊከድ የሚችለው አይደለም። ጦርነቱ ጀመረ እንጂ አላለቀምና ብዙ ከመአለት ማውራት በንቆጠብም ወያኔ ከወዲሁ መፍረክረኩ እየታየ ነው። ባዳንን አድኑኝ እርዱኝ ብሎ ሲማጸን የተለመዱት ወዳጆቹና ቀጥረኞቹ ለሶስተኛ ጊዜ ወያኔ ጫካ ገብቶ ትግል ይጀምራል የሚሉን እንደ አሌክስ ደባላ አይነት ጸረ ኢትዮጵያዎች ለኢትዮጵያ የተቆረቆሩ ይመስል ጦርነቱ ይቆም በሚል ወያኔን ከመጣበት ውድቀት ሊያድኑ ይራወጣሉ። በማይካድራ የተፈጀው ትግሬው ህዝብ ነው ብለው ሲቀጥፉለትም አፋቸውን መክፈት ጀምረዋል። ከዚህ በፊትም አማራውን ፈጅተው ያለቀው ኦሮሞው ነው ሲሉ የከረሙት መንጋዎችና ኮሎኔሉ የሚያውቁት ጉዳይና የተበላ ልምድ ነው። በስተርጅና አንበልና ወያኔን ጁንታ ማለትንስ ምን አመጣው? ወያኔ ያሪክ መባሉ ኮሎኔሉን ራሱን የሚነካው የሚመለከተው ሆኖ መሆን አለበት እንጂ ወያኔ ጁንታ ወይም በትክክሉ አነጋገር ሁንታ የሚባል አይደለም። ኮሎኔሉን የዘረኝነት ጦታ ጥቶ ያሳደገው ወያኔ ያዴግ ራሱን የቻለ ጠባብ በህረተኛ ድርጅት እንጂ የወታደር ምርጥ መኮንኖች ቡድን አልነበረም፣ አሁንም አይደለም። ህዝብን እየፈጀና እያስፈጀ ያለው ወያኔ ነው። ድንገት የመጣብን ሁንታ ወይም ወታደራዊ አይደለም። የዚያ ቡድን የ27 አመት አባልና መሪ ደግሞ ራሱ ኮሎኔሉ ነው። ይህን ለመደበቅ መጣር ጁንታ ማለት ቅንጥ ለሆነላቸው ጥራዝ ነጠቆች ደስ ያሰኝ እንደሆን እንጂ መሳቂያ የሚያደርጋቸው ነው። የህዝብ ጠላት ወያኔ ኢህአዴግ ነው። ኮሎኔሉ ያገለገለውና ሊያስከትለው የፈለገው አገዛዝና ስርዓት ማለት ነው። ወያኔን አጠፋው ብሎ ሊፎክርና ህዝበኛ ድጋፍን ሊያገኝ የቋመጠው ኮሎኔል ከትውልድ ትውልድ የሚተላለፍ ከወያኔ ያልተናነሰ ጸያፍ ታሪክ እንዳይጻፍብን መጠንቀቅ ግዴታችን ይሆናል። ለወያኔ አረመኔ መሪዎች እሱንም ጨምረን ቅጣት መስጠቱ ስራ የኛ መሆን አለበት ባየሆነውና በመሃል የገባው ህዝብ ጣንጂ የሚገደን እነሱማ እውን እርስ በርስ ቢደማሙ ምንም ባልሆነብን ነበር። ግን ቀደም እንዳልነው የጦርነቱን ቀንበር ተሸካሚው ሁሉም ጣላት ብለው ያጠቁት ግን የኢትዮጵያ አለኝታ ሆኖ ታሪክን የቃኘው የአማራ ህዝብ በመሆኑ ዛሬም የሴራቸውና ክፋታቸው ሰለባ እንዳይሆን መስጋቱ ተገቢ ነው። ደሙን ያፈሰሰው አማራ መሬቱን መብቱን አሳልፎ ለትግራይ ብልጽግና ወይም ለዘረኛው አገዛዝ ካስረከበ እውነትም መብታችንን ልናስከብር ሳይሆን ጭዳና መገልገያ መሳሪያ ልንሆን ነው የተፈጠርነው ያሰኘናል። ታሪኩን የረሳ ስህተቱን ይደግማል ተብሏል። ወያኔ ስልጣን ሊይዝ ሲደርስና ከዚያም በኋላ ለህዝብ በትግልም በጽሑፍም ያስተላለፍነውን መልእክት ማስታወስ ይበጃል። በግንጠላውና አገር ማጥፋቱ ሂደት ሻዕቢያ ግንባር ቀደም ሚና የተጫወተ ሲሆን ኢህአፓ ላይ እስከ መዝመት ጭምር አንድ አካል አንድ ነፍስ ሲሉ ቆይተው ሲጋጩም ሻዕቢያ ጸረ ኢትዮጵያ አቋሙን አጠናክሮ በመቀጠል የኦነግና ሌሎች ገንጣዮች ደጀን የሶማሌና አልሽባብ አስታጣቂ ሆኖ ሰርቷል። ኢህአፓ ትግል ለመቀጠል ሲያደርግ የነበረውንም ጥረት በሱዳንም በኡጋንዳም ሳይቀር ለማደናቀፍ ሞክሯል። ዛሬ ሻዕቢያ ዋናው የኮሎኔሉና የነሳውዲና ኤሚሬትስ አጋር ሆኖ ተሰልፏል። ለዘመናት አብሮ የኖረውን የኢትዮጵያ ህዝብ እርስ በርስ በማዳማት ተልእኮ ዋና ሆኖ የቆየውና የኢትዮጵያን ታሪክ የሚያራክሰው ሻዕቢያ እንዴትስ የኢትዮጵያ ወዳጅ ተብሎ ይታቀፋል ብለን ብንጠይቅ የምናገኘው መልስ ፍሬቢስ ብቻ ነው። ኮሎኔሉ ለሻዕቢያም ለአረቦቹም የአገር ሉዓላዊነትን አሳልፎ ሰጥቷል። የቋራን መሬት ለሱዳን አጽድቆለታል። እነዚህን መሪር ሐቆች ለመርሳት የሚታየው የቅጥረኞች ሐፍረተቢስ ፍላጎት ኢትዮጵያን የሚጎዳ ነው። ኮሎኔሉ ተገልብጦ ይህን ሁኔታ ይቀይራል፣ ዘረኛ አገዛዝን ያከትማል፣ መሬቶችን ለባለቤቶቹ ይመልሳል ወዘተ ብሎ መመኘት አይንን እና ህሊናን ከፍቶ ቅዠትን ማስተናገድ ነው። ክልልን አፈረስኩ አንቀጽ 39ን ሻርቁ ወዘተ ብሎ ቢለፈፈም ዘረኛ አገዛዝና የአንድ ብሔር ድርጅት ፈላጭ ቆራጭነት ካልተወገደ ጥቅሙና ለውጡ የሚታይ አይደለም። በፕሮፓጋንዳና ቅጥፈት ጭምብል ሐቁን ሲገርዱን በዝምታ መቀበሉ ከስህተት በላይ አገር አጥፊ ሞኝነትና ባንዳነትም ነው። ዛሬ ኮሎኔሉ አድሶ ያለው የወያኔ ሻዕቢያ ጥምረት መሰረቱ ጸረ አማራነትና ጸረ ኢትዮጵያነት ነው። ይህን እርኩስ መርህ ኮሎኔሉ እስካልጠበቀ ድረስ ከሻቢያ ያለው ዝምድና ከኮሶ መሮ የሚቋረጥ መሆኑ አይቀሬ ነው። ኢትዮጵያ ካለ አገር ይቅደም ካለ የሻቢያን የበላይነት ከተጻረረ ሻቢያ ጠራቱ እንጂ ወዳጁ ሆኖ አይገኝለትም። ያረቦቹም እንደዚሁ ነው። እስከዚያው እስኪለይላቸው ግን ኢትዮጵያን ይበልጥ ለማዳከም አበክረው በጋራ መስራታቸው የማይቀርና መጠበቅም ያለበት ነው። ዘረኞቹ ደግሞ የህዝብ ደህንነት ይጠበቅ፣ ድል ለኢትዮጵያና ለሀገር አድን ትግላችን።
አትስማ ገላጋይ ያባት ሀገራ ይፈቅዳል ከድንጋይ እንግዲህ አይኖርም ነገር ማለሳለስ እነሱም አርፎ
አድማጮቻችን ይህ በማስከተል የምትሰሙት ጽሑፍ በፍኖተ ዴሞክራሲ የተላለፈው በመጋቢት ወር 2005 ዓመተ ምህረት ነበር። ወያኔነት ጸረ አማራነት ነው። በቅርቡ አማራዎች ከጉራ ፈርዳ ተፈናቀሉ በሚል እጹብ ድንቅ ጉድ በሚል ደረጃ የተገረሙ ዜጎች መኖራቸውን መታዘብ ችለናል። ይህ ግን የወያኔን ማንነት አለማወቅ ነው። ማፈናቀሉ ሲካሄድ አመታት አልፈዋል። አስገራሚ ጉዳይ ዜጎች ሁሉ ይህንን ችለው ተሸክመው መቆየታቸው ነው። ወያኔ ጸረ ህዝብና ጸረ ኢትዮጵያ መባሉ በበቂ ቢገልጸውም ጸረ አማራነቱ ደግሞ የመሰረታዊ ማንነቱ ገላጭ ነው ቢባል ማጋነን አይሆንም። ጠባብ ብሔረተኞች በሞላ ኢትዮጵያ ማለት አማራ ማለት ነው በሚል ከአጼው ጊዜ ጀምሮ ብቻ ሳይሆን ከአጼ ምኒልክ ጊዜም ወዲህ ቢሆን ሁሉም ገዢዎችና ስርዓቶች አማራ ናቸው፣ አማራ ደግሞ ጨቋይ ነው ወዘተ በሚል ሲያደነቁሩን ቆይተዋል። መለስ ዜናዊ፣ ስብሐት ነጋ ወዘተ የተባሉ ቅዶች በአማራና በአጼ ምኒልክ ክም ላይ ያጮሁትን የጫጅራ ሁላችንም እናውቀዋለን። ለወያኔና ሻቢያ ያደረው አንድ ቅጥረኛ የቡርቃ ዝምታ በተባለው አሳፋሪ መጽሐፉ ለምሳሌ አጼ ምኒልክን በጨፍጫፊነት ፈርጆ ለመወንጀል ሲቃጣ የወያኔ ሰላይና ነፍሰ ገዳዩ ሌላው ከሃዲ ደግሞ የምንልክን ጸረ ትግሬነት ፈጣጥሮ አማራዎች ትግራይን ሊጎዱ ዝንታለም ሲጥሩ እንደነበር ለማሳመን ተወራጅቷል። ወየኔ ገና ትግሉን ሲጀምር ወይን በተባለው መጽሔቱ ትግላችን ጸረ ኢምፔሪያሊስት ጸረ አማራ ነው ብሎ ማስፈሩም የሚታወቅ ነው። በዚህ መልክ መሰረት ነው ወያኔዎች የተቃኙት። መለስና ስብሐት የዚህ ጸረ አማራነት ዋና አራማጆችና አናፋቾች ሲሆኑ በአጠቃላይ ሁሉም የወያኔ መሪዎች ዛሬ ከወያኔ ተለየን የሚሉትም ሁሉ በጠባብ የትግሬ ብሔረተኝነት የተቃኙና አማራውን እንደ ህዝብ የሚጠሉ መሆናቸውን ያየነውና ሀቅ የምንለውም ነው። የወያኔን ድርጅት አንድነት የሰጠው ይህ የአማራ ጥላቻና ሀብታሚቷን ትግራይ ከምኒልክ ጀምሮ አማሮች አጠፏት የሚለው የሐሰት ዘመቻ መሆኑ አያከራክርም። ለስልጣን ሲደርሱ ኦሮሞዎችን፣ ሶማሌዎችን ወዘተ በአማራው ላይ ለማስነሳት ያደረጉትን ጸያፍ ዘመቻም የምናስታውሰው ነው። የኢድን ድርጅት ጠርናፊት የትግራይ ተወላጅ አባሎች በብዛት የነበሩት ቢሆንም ትግሌ ለኢትዮጵያ ነው በማለቱ በወያኔ አይን አማራ ሆኖ ውጊያ ተከፈተበት። ያባ ህብረ ብሔራዊ በመሆኑ የወያኔን ሁሉም ብሔረሰብ ተገነጣጥሎ በየራሱ ነጻ መንግስት ያቋቁም የሚለውን የ1967 ዓመተ ምህረት መርሃ ግብር ከመቃወሙ ሌላ ትግሌ ለአንዲት ዴሞክራሲያዊት ኢትዮጵያ ነው በማለቱ አባይ ኢትዮጵያ አማራ ተብሎ በሁሉም ጠባቦች በተለይም በወያኔና ሻቢያ በተደጋጋሚ በጦር ተጠቅቷል። ዛሬም በእነዚሁ እየተዘመተበት ነው። የባንዳው የባሻ አስረሱ የልጅ ልጅ መለስ ዜናዊ ከልጅነቱ ጀምሮ አማራና ኢትዮጵያን የሚጠላ እንደነበር የተዘገበ ሀቅ ነው። ባመቸው ጊዜና ሁኔታ ሁሉና ባለው አቅም ይህን ጠላት ያለውን አማራ ለመጉዳትና ለማጥፋት ሲጥር የቆየና ለዚህም ጥረቱ የወያኔ መሪዎችን ሙሉ ትብብርና ድጋፍ ማግኘቱንም እናውቃለን። ከዚያም የሻቢያን ሙሉ ድጋፍ የኦነግን ሙሉ ድጋፍ አግኝቷል። ኢትዮጵያን የሚጠሉ ባዕዳንም ነጮቹም አረቦቹም ዛሬም ትናንትም ከጸረ አማራ ወያኔ ጎን ቆመዋል። ዘረኞቹ በኢህአፓ ላይ ሲዘምቱም ለኢትዮጵያ ቆመናል ብለው ዛሬ የሚያደነቁሩን ክፍሎች ከዝምታ ሌላ ተቃውሞ አላሰሙም። የመንግስቱ ኃይለማርያም ጭፍጨፋ ደግሞ ለወያኔ ከተማ እየወረደ መና ሆኖለታል። አረመኔው ፋሽስት የአገሪቷን ብርቅዬ ልጆች መኮንኖችና ጀነራሎች ፈሽቶ ኢትዮጵያን ለወያኔ ጥቃት ሰለባ አድርጓታል። ዛሬ ይህንን አረመኔ ሊያወድሱ የተነሱት ሁሉ ለአገርና ለሚጠቁ ህዝቦች ሁሉ ተቆርቋሪ ነን ቢሉ የሚታመኑ አይሆኑም። ለወያኔ የዛሬ ግፍ ተጠያቂ ያለፈው አገዛዝና ጭፍሮቹ ናቸው። ወያኔ የትግራይ ምሽት ብሎ ገንዘብ ሲሰበስብ በአሜሪካና አውሮፓ ሲረዱት የነበሩት ሁሉ ዛሬ ራሳቸውን መታዘብም ይጠበቅባቸዋል። ወያኔ ሽግግር ጉባኤ ብሎ እነ ኢህአፓን አግሎ ሲያካሂድና የኤርትራ ግንጠላን ሲያጸድቅ በአገር ቤት ከፕሮፌሰር አስራት ባሻገር አልያለ አልነበረም። ሌንጮ ለታ፣ አሰፋ ጫቦ፣ በየነ ጴጥሮስ ወዘተ ለመለስ ነው ያጨበጨቡትና ለሹመት የቀረቡት። ተማሪዎችስ ቡጥሮስ ጋሊንና ግንጠላን ተቃውመው ሲሰለፉና ሲጠቁ ማን ከጎናቸው ቆመ? ከዚያም ወያኔ በቀጥታም ሆነ በነጃራ በነሌንጮ ሀዘን አሊና ሌሎች አማካይነት አማራውን በየቦታው ሲያስፈጅ የተቃውሞ ድምፅ ያሰሙ ለመሆኑ እነማን ናቸው? እነመለስን ልጆቼ ማለትና ማዳነቅ ሰፍኖስ አልነበረም? በአማራው ላይ ተረባርቦ ይህን መከራ የጎዳውን ህዝብ ለማድቀቅ የተደረገውን ጥረት ግን ከሽፏል። ስንቶቹ የጨፈሩበት ያማራ ህዝብም ሳይጠፋ ቀርቷል። ወያኔን የተቃወመ ሁሉ በትምክህትና አማራነት መፈረጁም ለብዙ ጊዜ የሚሰራ ማጠየቂያ ሊሆን አልቻለም። የኢትዮጵያ ህዝብ አንድነት ሊኖሩ ይችላሉ የሚሉት ትምክህተኛ የሸዋ ተራማጆችና ወይም ሌላ ጊዜ ማለት እንደሚወዱት ነፍጠኞች አማራዎች ብቻ ናቸው የሚል መርሃ ግብር ያሰራጨው ወያኔ አማራዎችን ከወልቃይትና ጠገዴ ሆነ ከጉራ ፈርዳ ወዘተ ሊያፈናቅል ሲያፈናቅልም መገረም የለንብንም። ይህንን ለመቃወምና ለመዋጋት ደግሞ ወያኔ በቆፈረው የቀበሮ ጉድጓድ መግባትም የለብንም። ወልቃይት ሲጠቃ አይመለከተንም ብለው ዝም ያሉ እነሆ ዛሬ በየተራ ጉዳቱና ጥቃቱ እየጎበኛቸው ነው። የጉራ ፈርዳ አማራዎችም የኢህአዴግ አባልነት መታወቂያ መያዛቸውም ከወያኔ ጭፍን ጸረ አማራ ዘመቻ ሊያድናቸው አልቻለም። ወያኔ ጸረ አማራ ጸረ ኢትዮጵያ ነው። ይህን ሀቅ ማወቅ መገናዘብም የወያኔን ስርዓት ለማስወገድ በጋራ ትግል መነሳት ነው ዋናው የዜጎች ሁሉ ግዳጅ።
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ ከሌት ያገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነት።
ተከታዩ ጽሑፍ በፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የተላለፈው በየካቲት ወር 2005 ዓመተ ምህረት ነበር። አድማጮቻችን በማስከተል ሉሉ ከበደ የወያኔን ዘር ፖለቲካ በሚመለከት ያቀረቡትን ጽሑፍ እናሰማለን። ባለፈው ሂትለርና የወያኔን መሪዎች ባነጻጸርኩበት ጽሑፍ ላይ መለስ ስብሐት በአማራው ህዝብ ላይ በሰፊው ሊያንቀሳቅሱ የሞከሩት እልቂት እንዴት በሚፈልጉት ልክ እንዳልገፋላቸው ኋላ ላይ እናወጋለን ብዬ ነበር። በዓለማችን ያሉ ጤናማ መንግስታት በዜጎቻቸው መካከል የመብት ልዩነትና የዘር የቀለም መለያየት ግጭት እንዳይኖር ያለመታከት ይተጋሉ። በኢትዮጵያ ያለው የዲያብሎሶች መንግስት ሰው በዘሩ ተለይቶ እንዲታወቅ እንዳይስማማም እንዲበላላም ለማድረግ በትካት ሲሰራ 22 አመታትን አስቆጠረ። ስርዓትን መቃወም አንድ ነገር ነው። ስርዓቱን ወደ ጎን አድርጎ አንድን ክፍለ ህዝብ እንደ ስርዓት ስሎ የመደብ ጠላት አድርጎ አላፍ ቋንቋን የሚናገርን ህዝብ ለድህነትህ ለኋላ ቀርነትህ ተጠያቂ አላተህ ያንን ቋንቋ የሚናገረው ነው ዘር ነው ብሎ ባንድ ወገን ላይ የጥላቻ ዘመቻ ማንቀሳቀስ ዘርን ለማጽዳት ከሚደረግ ትልምና እቅድ የተለየ ዓላማ አለው ማለት ያስቸግራል። ገዢ መደቦች ለፈጠሩት ስህተት ወይም ወንጀል እነዚያ ገዢዎች የወጡበት ክፍለ ህዝብ እንደ ጠላት ተቆጥሮ ትውልድ በማያውቀው ጉዳይና በማይደግፈው ድርጊት እዳ የሚከፍልበት አንዳችም ምክንያት አይኖርም። ባለፉት 22 ዓመታት የወያኔ መሪዎች ስልጣኑን በጠመንጃ ተቆጣጥረው በመላው የኢትዮጵያ ህዝብ ላይ ያደረሱት ላለው በደልና ወንጀል ለራሱም የችግሩ ሰለባ የሆነው የትግራይ ህዝብ ተጠያቂ ነው የሚል አስተሳሰብ ያለው የ21ኛው ክፍለ ዘመን ኢትዮጵያዊ ይኖራል ብዬ አላምንም። መንግስቴም ባገርና በህዝብ ላይ ለሚፈጸሙ አስተዳደራዊ ወንጀሎች ተጠያቂው ባፈሙዝም ይሁን በመርጫ ስልጣን የተረከመው ቡድን በበላይነት የሚመሩት የህጉም የፖሊሲውም አውጪዎችና አስፈጻሚዎች በጣት የሚቆጠሩ መሪዎች ናቸው እንጂ ያ መሪ የወጣበት የህብረተሰብ ክፍል አይደለም። በተዋረድ እንደየስልጣን ደረጃቸውና ኃላፊነታቸው እስከታች እርከን የወንጀሉ ተሳታፊዎች በህግ ይጠየቃሉ። ህዝብ ከደሙ ንጹህ ነው። 1983 ዓመተ ምህረት ወደ ኋላ መለስ ብዬ ልጀምረውና በአርሲ አርባ ጉጉ፣ በአሰቦት፣ ደብረ ወጋዳም፣ በበደኖና በሌሎችም አካባቢዎች ወያኔ ወደ ስልጣን እንደመጣ በአማሮች ላይ ሊያንቀሳቅስ የሞከረው ፍጅት የተፈለገውን ያህል ውጤት ሊያመጣ ያልቻለው የኢትዮጵያ ህዝብ ለምዕት ዓመት ያካበተው ውህደት የፈጠረው የወንድማማችነትና የአንድነት መንፈስ አሸናፊ ሆኖ በመገኘቱ ህብረተሰቡ ለዚያ መተላለቅ በቀላሉ ተነሳስቶ እነመለስ ስፋት የሚፈልጉትን ባለማድረጉ ነበር። ሌላው ምክንያት ታላቁ የአገር ልጅ ፕሮፌሰር አስራት ወልደየስ የመሩት እንባ ጠባቂ የመላው አማራ ህዝብ ድርጅት በዚህ ክፍለ ህዝብ ላይ የሚፈጸመውን ሰቆቃና በደል ወያኔ ይዞት የመጣውን የዘር ማጥፋት እቅድ በየዓለሙ እንዲያስተጋባ በማድረጉ አሁን ያለው የዓለም ተጨባጭ ሁኔታ ያንን ሊያስቀጥል የሚችል አለመሆኑን ጌቶቻቸው ስለነገሯቸው ሊቀጥሉበት አልቻሉም። ወደ መጀመሪያ ሙከራቸው ሊሄድና የመጀመሪያውን እቅድ ሊያንቀሳቀሱ የሞከሩት የወያኔና የኦነግ ወታደራዊ ካድሬዎችን በማሰማራት ነበር። ህወሓትና ኦነግ ያሰማሯቸው የሁለቱ ቡድን መልእክተኞች ናቸው እንጂ በአርሲም በሐረርጌም ያን መተላለቅ የፈጠሩት አብሮ የሚኖረው ህብረተሰብ አልነበረም። ለዚህም ማስረጃ በወቅቱ እዚያው አካባቢ ስለነበርን ሐረርጌ በአካል ህብረተሰብ ውስጥ ተገኝተን በተለይም ህወሓት ግጭቱን ለማንቀሳቀስ ኢላማ ያደረጋቸው አማሮችና ኦሮሞዎች እንዴት በመተሳሰብ ያንን ሁኔታ እንዳሳለፉት አንድ ተጨባጭ ታሪክ አቀርባለሁ። ሐረርጌ አንድ ገጠር አውራጃ ውስጥ አማሮች እየታደኑ በሚገደሉበት ሰሞን የወያኔና የኦነግ ካድሬዎች ባንዲት ገበሬዎች መንደር አንዱን ኦሮሞ ኢትዮጵያዊ ጎልማሳ በገዳይነት ሊመለምሉት እቤቱ ይመላለሳሉ። አስፈላጊ ነው ብለው ያመኑበትን የፖለቲካና የዘር ጥላቻ ትምህርት ለሳምንታት በቤቱ እየተመላለሱ ከሰጡት በኋላ መሳሪያ ያስታጠቁታል። ልብ ይሏል፣ በዚያን ጊዜ እነሱን መቃወም የኦሮሞን ነጻነት መቃወም ተደርጎ እርምጃ ያስወስዳል። ያ ደሃ አርሶ አደር አስፈላጊው የፖለቲካ ትምህርትና መሳሪያ ከተሰጠው በኋላ የተነገረው ተልእኮ በአካባቢው የሚኖሩ አማሮችን ስለሚያውቅ እያደነ ራሱ እንዲገድል ነበር። እዚያው አጠገቡ አብሮ አደግ ጎረቤቱ የሆነ ሰው ይኖር ስለነበር ሂዶ እንዲገለው ትዕዛዝ ይሰጠዋል። ይህን ብለውት ከቤት እንደወጡ እሱም አብሮ ይወጣና ቆይቶ ወደ ቤቱ ተመልሶ ይመጣል። ከሰዓታት በኋላ ተመልሰው ግዳጁን ተወጥቶ እንደሆነ ይጠይቁታል። እቤቱ የለም ይላቸዋል። አብሮ አደግ ጎረቤቱ ግን ከሚስቱና ከልጆቹ ጋር እሳት ዳር ቁጭ ብለው ይጫወቱ ነበር። እነዛ የኦነግና የወያኔ አርመኔዎች ሲመጣ ጠብቆ እንዲገለውና ሪፖርት እንዲያደርግ ማስጠንቀቂያም ጭምር ሰጥተውት ይሄዳሉ። አሁንም ይህ አርሶ አደር ከቤት ወጥቶ እነሱ ሲሄዱ ተመልሶ ከቤቱ ይቀመጣል። በድጋሚ ተመልሰው መጡና ትዕዛዛቸውን መፈጸሙን ሊያረጋግጡ ገደልከው አሉት። ያ ቅዱስ የኦሮሞ አርሶ አደር እንባውን እያፈሰሰ እባካችሁ ተውኝ፣ ይህን ደሀ አብሮ አደግ ወንድሜን ግደል አትበሉኝ። ይህንን የኔ ቢጤ ምስኪን ብገለው ድህነቱና ቅማሉ እንጂ ምን ይተርፈኝ ይመሰላችሁ? ግደሉኝ ብትፈልጉ፣ አልገለውም በማለት ያሸከሙትን መሳሪያ ወዲያ ወረወረው። እነዚያ ካድሬዎች ያንን ደሀ አማራ ያን ዕለት ከነ ልጆቹ ይዘውት ሄዱ። ወዴት እንዳደረሷቸው ግን አይታወቅም። በዚያን ጊዜም ሆነ አሁን ከሀያ ሁለት ዓመታት በኋላ ወያኔዎችም ሆኑ የተወሰኑ ኦነጎች ችግራቸውን ለራሳቸው ተጭነውት የሚሰቃዩበትን በሽታ በቀጥታ በህብረተሰቡ ላይ ለማራገፍ ከመጣደፍ በስተቀር እዚያ የደረሱበት አካባቢም ሆነ በማናቸውም ጥግ ያለው የኢትዮጵያ ሕዝብ በእንዴት ያለ ሁኔታ ነው አብሮ መኖር የያዘው? ትስስሩና ፍቅሩ እምን ድረስ ነው? ውህደቱና ስምምነቱስ እምን ድረስ ነው ብለው የህብረተሰቡን ሁኔታ ለማጥናት ጊዜ አይወስዱም። የኢትዮጵያ ሕዝብ እነሱ በታወሩበት የዘረኝነት በሽታ ታውሮ የሚኖር ነበርም ነውም የሚመስላቸው። በወቅቱ የታዘብኩትን ሌላ ገጠመኝ ላውጋ። እዚያው ሐረርጌ ውስጥ ነው። ጊዜዋም ያቺው ቀውጤዋ ነበረች። አንዲት የወረዳ ከተማ ውስጥ ልዩ ልዩ ብሔረሰቦች ይኖራሉ። አብዛኛው ኦሮሞ ይሁን እንጂ አማራ፣ ጉራጌ፣ አፋር፣ ከሶማሌ ብሔረሰብ ኢሳ የሚኖሩበት ከተማ ነች። እነዚህ ክፉ ሰዎች ገና ሁሉንም ተቆጣጥረው እንደጨረሱ ቢሆንም በደንብ አልተረጋጋም። ኦነጎችም እስር እስራቸው ይሉ ነበር። በዚች በማወሳት ትንሽ ከተማ ውስጥ አስተዳዳሪዎች ነን ብለው ኦነጎች ቢሮ ገባ ገባ ብለው የነበረበትና አለቆቻቸውም ከወያኔ ጋር የሽግግር ምክር ቤት ሽር ጉድ ይሉ የነበረ ጊዜ ነው። ክልሉ የኦሮሞ ስለሆነ እናስተዳድራለን ይሉን የነበሩት የኦነግ ታጣቂዎች አምስት ስድስት ትላልቅ የጭነት መኪና ሞልተው ጠመንጃ ተሸክመው ላይታች በከተማው ዥው ዥው ይሉ የነበሩቱ አስተዳደርን ነው ብለው ቢሮ በገቡ በሶስተኛው ቀን ኦሮምኛና ትግርኛ እንጂ አንዲት የአማርኛ ዘፈን እንዳንሰማ በማለት ይህንን ግማፍ ከእንግዲህ ያዘፍን የተገኘ እርምጃ ይወሰድበታል ብለው ሆቴሎችና ሻይ ቤቶች ሳይቀሩ አማርኛ እንዳያዘፍኑ ትዕዛዝ አስተላለፉ። ጠቅላላው የከተማይቱ ነዋሪ ፈራ። ወዲያው ደግሞ ቀጠሉና በአራተኛው ይሁን በአምስተኛው ቀን የአማርኛ ቋንቋ እንዳይነገር መመሪያ ሰጡ። በዚህን ጊዜ ነው የከተማይቱ ኦሮሞ ነዋሪዎች ከሌሎች ነዋሪዎች ጎን በመቆም አይዟችሁ፣ እነዚህ ኦሮሞዎች አይደሉም፣ ምን እንደሆኑም አናውቅም፣ ተረጋጉ ብለው በቀጥታ ከነዚያ ሰዎች ጋር መላተም የጀመሩት። በከተማይቱ የኢሳ ብሔረሰብም ይኖራል ብያለሁ። ለገበያ ይመላለስባታል። እነሱም ክልሉ የኛ ነው ይሉ ነበርና ይህ ሁሉ ሲሆን ለካስ ኢሳዎች በጥሞና እየተከታተሉ ምንድናቸው ብለው ይጠይቃሉ። ኦነግ ይሏቸዋል። ኦነግ ምንድነው? ምን ያደርጋሉ እዚህ? የኦሮሞ ነጻ አውጪ ናቸው፣ ያስተዳድራሉ ተባሉ። በመሰረቱ ከጥንት ጀምሮ የኢሳ ብሔረሰብና ኦሮሞ ይጣላሉ። ልማዳዊ አለመግባባት አለ። የኢሳ ብሔረሰብ ዘላን ከብት አርቢ ስለሆነ ሳር ፍለጋ ከብቶቹን ከቦታ ቦታ የሚያንቀሳቅስበት ጊዜ ኦሮሞዎች የሚኖሩበትንም አካባቢ መድረሱ ስለማይቀር የተሰማሩ ከብቶችን ካገኘ እየቀማም እየዘረፈም ከመንጋው ቀላቅሎ ይዞ መሄድ የተለመደ ነገር ነው። ለማስመለስ መሳሪያ ሳይቀር ይመዘዛል፣ ሰውም ይሞታል። እና ታዲያ አሁን በማወሳት ከተማ ውስጥ ህዝቡን መከራ እያበሉ ያሉትን የኦነግ ተዋጊዎች ይህ ክልሉ የኛ ስለሆነ ለቃችሁ ውጡ ብለው ሽማግሌ ይልኩባቸዋል። ጌታዋን የተማመነች በግ ላቷን ደጅ ታሳድራለች እንደተባለው ወይም ወያኔ ያለልን ብለው ወይም ደግሞ ኢሳ ተዋጊ መሆኑን አለማወቅ ማስጠንቀቂያውን ከእቁብ ሳይቆጥሩ ሰውን ማሸበራቸውን ቀጠሉ። በዚህን ጊዜ ኢሳ ጦርነት ሊከፍት ከየገጠሩ እየተጠራራ በከተማይቱ ሰፍሯል። እነሆ ነገም በበርካታ የጭነት መኪኖች ሞልተው ላይታች ይላሉ። ጥቂት የወያኔ ወታደሮች ከተማው ጥግ ሰፍረው የሚሆነውን ይከታተላሉ፣ ጣልቃም አይገቡም። አንድ ቀን ጠዋት ማለዳው ላይ ያቺ ትንሽ ከተማ በቀላል ነፍስ ወከፍ የጦር መሳሪያ ተኩስ ልትፈነዳ ደረሰች። ለሁለት ሰዓት አካባቢ ሞቅ ያለ ተኩስ ከተሰማ በኋላ መልሶ ጸጥ ለጥ ረጭ አለ። እስከ ቀትር ድረስ ሰውም ከቤት አልወጣ። ከተማዋ ጭፍ እንዳለች ዋለና ኋላ ላይ የኢሳቤረሰብ ወዲያ ወዲህ ሲል ሁላችንም ከተሸሸግንበት ወጥተን የሆነውን እናጠያይቅ ጀመር። አዎ እነዚያ ሰውን ያምሱ የነበሩት የኦነግ ጀሌዎች መሬት ይግቡ ሰማይ የደረሱበት አይታወቅም። የሞተው ሞቶ የቀሩት ድራሻቸው ጠፍቷል። ወዲያውኑ በየሆቴሉ በየሻይ ቤቱ የአማርኛ ዘፈን ይሰማ ጀመር። ሰውም ጮክ ብሎ አማርኛ ያወራ ጀመር። የከተማይቱ ኦሮሞ ቋንቋ ተናጋሪዎች በዚያን ሰሞን ለቀረው ህዝብ ያሳዩት አጋርነትና ተቆርቋሪነት፣ ያሳዩት ወገንተኝነትና አብሮነት የዘር ድርጅት መሪዎች እጅግ ብዙ ሊማሩበት የሚያስችል ክስተት ነበር። ታዲያ ግጭቱ ከተከሰተ በኋላ ምን ይሆን ተተው የሄዱት? በየቢሮው ጥለውት የሄዱ ሰነድ ካለ ምን ይሆን እቅዳቸው አልንና የተወሰኑን ሰዎች በየቢሮው ገብተን መበርበር ጀመርን። ያገኘነው አስደጋጭ ነገር ቢኖር በከተማዋ ነዋሪ የሆኑ ነዋሪው በጠቅላላ የሚያከብራቸው የሚወዳቸው የአገር ሽማግሌዎች፣ የሞተን የሚቀብሩ፣ የታመመን የሚያስታምሙ፣ የተቸገረን የሚረዱ 16 ነዋሪዎች ስም ዝርዝር እንዲገደሉ በቃለ ጉባኤ ተፈርሞበት ተቀምጧል። ለኦሮሞ ህዝብ ነጻነት እንቅፋት ሊሆኑ የሚችሉ ነፍጠኞች ስም ዝርዝር ይላል። የሚደንቀው ደግሞ ከነዚያ ሰዎች አራቱ ኦሮሞዎች ነበሩ። ያቺ የኢሳ ብሔረሰብ ያስነሳት አጭር ጦርነት የነዚያን ንጹሃን ዜጎች ህይወት ለማትረፍ በቃች፣ ህዝቡንም ከመራር ሐዘን አዳነችው። የኢትዮጵያ ህዝብ እንደነዚህ አይነት በሽተኞችን ይዞ ነው የሚጓዘው። ይህ የዘር ጥላቻ፣ ይህ የዘር ፖለቲካ የወያኔን መሪዎችና መሰሎቻቸውን ለጊዜው ተጠቃሚ ሊያደርጋቸው ይችላል። በረጅም ጊዜ ግን ጦሱ የሚያጠፋቸው ነው። የኢትዮጵያ ህዝብ ለዘመናት ያካበተው ያዳበረው አብሮ የመኖር የአንድነትና የመስተሳሰብ መንፈስና ባህል ምን ጊዜም በውስጡ ያለ በመሆኑ አንድ ቀን እነዚህን የዘር ልክፍተኞች በቃችሁ እንደሚላቸው ጥርጥር የለውም። የኢትዮጵያን ሀብት ዘርፈን የኢትዮጵያን ህዝብ በትነን የራሳችንን መንግስት እናቆማለን ብለው ለሚዋችሩ ወዮ ለነሱ። ይህ ህዝብ አንድ ሆኖ በቃ ያለቀን በመጨረሻዋ ሰዓት ወዮ ለዘረኞች። በስደት በምኖርበት የባዕድ አገር ጽንፈኛ የዘር ፖለቲካ አቀንቃኞች ለልጆቻቸው እንዴት ጥላቻ እንደሚያስተላልፉ የሚያመለክት አንድ ገጠመኝ ይላከል። ይህንን ታሪክ ያጫወተኝ ሰው ነገሩ ለእርሱ ብዙም ክብደት አልሰጠውም። የልጅ ነገር ብሎ እየሳቀ ነው የነገረኝ። እኔ ግን ከልጅ ነገርነቱ ባሻገር ነው የከፋ ነገር የታየኝ። ለአንባቢያን ባካፍለው ሁላችንም እንማርበታለን ብዬ አሰብኩ። ሁለት ህፃናት ወንዶች ልጆች እድሜያቸው 11 ዓመት የሆኑ ትምህርት ቤት ተከፍቶ አንድ ክፍል ይመደባሉ። ሁለቱም ኢትዮጵያውያን ናቸው። ያንን ዕለት በረፍት ሰዓታቸው እግር ኳስ ሊጫወቱ እየተሯሯጡ ኳስ ሜዳ ገብተው ጥቂት እንደተጫወቱ ለማረፍ ወደ ሜዳ ጥግ ሄደው ሳር ላይ ቁጭ እንዳሉ ይተዋወቁና ጎን ለጎን ተንጋለው ወሬ ይጀምራሉ። ከየት እንደመጡ ይጠያየቃሉ። አንደኛው ከኢትዮጵያ እንደመጣ ሲነግረው ሌላኛው ከኦሮሚያ ነው የመጣሁት ይለዋል። ሁለቱም የኦሮሞ ብሔረሰብ ተወላጆች ናቸው። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ኦሮሚያ የት ነው ይለዋል አዲሱ ጓደኛውን። ሩቅ አፍሪካ ውስጥ ነው ይመልሳል የኦሮሚያው ልጅ። እዚህ አገር ከመጣህ ተመልሰህ ሂዳል? አዎ 7 ዓመት የነበርኩ ጊዜ እጂ ነበር። እኔም 6 ዓመት የነበርኩ ጊዜ አባቴ ወስዶኛል። ኢትዮጵያ ብዙ ደስ ብሎኝ አሳለፍኩ። ኦሮሚያ ከኢትዮጵያ በየት በኩል ነው? ተጠያቂው ህፃን ኦሮሚያ በየት በኩል ነው ለሚለው ጥያቄ መልስ ከመስጠቱ በፊት አማራ ነህ ይለዋል። ከኢትዮጵያ መጣሁ የሚለው ልጅ ብሔሩንም አያውቅምና እኔ እንጃ ይላል። ያም ቀበል ያደርግና ኢትዮጵያ ያማራዎች ሀገር ነው ጥሩ አይደለም ኦሮሚያ ጥሩ ነው ይላል ብዙም አልተግባቡ ወደ ጨዋታቸው ይመለሳሉ ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ይህንን ታሪክ ለወላጆቹ ይነግርና ኦሮሚያ የት ነው አዲስ ጓደኛ አገኘው ይጠይቃል አባቱን አባቱም ኦሮሚያ በኢትዮጵያ ውስጥ የሚገኝ አንድ ክልል መሆኑን ያስረዳና የሚኖሩበት አገር ካናዳን እንደምሳሌ አድርጎ ጠቅላይ ግዛቶቹን እየጠራ እንደ አንዱ እንደማለት ነው ካለ በኋላ ሁለታችሁም ኢትዮጵያውያን ናችሁ ወንድማማቾች ናችሁ ጥሩ ጓደኛ አግኝተሃል እንኳን ደስ ያለህ ይለዋል ልጅ ይህንን ከአባቱ የተነገረውን በሁለተኛው ቀን ትምህርት ቤት ሲሄድ ለአዲሱ ጓደኛው ያስረዳና በጓደኝነታቸው እንደሚቀጥሉ ይነግረዋል ያኛው ህፃን ግን ባልተጠበቀ መልኩ የሚያስከፋ መልስ ይሰጣዋል ኖ ኖ ከእንግዲህ አንተ የኔ ጓደኛ አትሆንም አንተ ነህ አይ ሄት እያለ ጥሎት ይሄዳል በሁኔታው ግራ የተጋባው ልጅ እንደገና ይህንኑ ታሪክ ለአባቱ ይወስድና አማራ ምንድን ነው ብሎ ይጠይቃል አባት ብዙ ዝርዝር ውስጥ ሊገባ አልፈለገም ጓደኛ አልሆንህም ካለህ ምርጫውን አክብር አትረብሸው ሌላ ጊዜ በደንብ ስትተዋወቁ ጓደኛ ትሆናላችሁ በማለት ልጁን ያጽናናል ይብቃያ ከናቱ ወይም ከአባቱ የዘር ፖለቲካ ልክፍተኛ እንዳለበት ምንም ጥርጥር የለውም በዚህ መልኩ ነው የጥላቻ በሽታ ከቤተሰብ ወደ ልጆች የሚተላለፈው የሚጋባው አሁን በአገራችን ስልጣኑን የተቆጣጠሩት የወያኔ መሪዎች የዚህ አይነት አስተዳደግ ውጤቶች ናቸው ብዬ ነው የማምነው መልካሙ ነገር እነዚህ ህፃናት እኛ ካደግንበት ወይም አገር ቤት ያሉ ወንድሞቻቸውና እህቶቻቸው ከሚያድጉበት የተሻለ ዓለም ውስጥ ስለሆነ ያሉት ነገ ጠዋት ሁላችንንም ወላጆችን እንደሚያርሙንና እንደሚተቹን የሚያጠራጥር ነገር የለውም ምክንያቱም መንግስታቸው በቆዳ ቀለምና በዘረኝነት አትታወር እያለ ነውና የሚያሳድጋቸው በዘሪቱ ኢትዮጵያ በወያኔ ዘረኛ ገዢ ቡድን አስተዳደር ስር ያሉት ህፃናቶች አየሩ ሁሉ በዘር ፖለቲካ ሰበካ በጥላቻ ወሬ በልዩነት ፕሮፓጋንዳ ጭፈት በተወረረበት ንጹህ አየር ተንፍሰው ለማደግ ፋታ ባጡበት ሁኔታ ሬዲዮ ቴሌቪዥን ወያኔያዊ ሐሰተኛ ወንጀላ ድራማና ወሬ ብቻ በሆነበት ዘመን በሐሰት በክህደት የአገርን ታሪክ የህዝብን አንድነት የሚያረክስ ሰይጣናዊ ወያኔያዊ የቁራጭ ብቻ በሆነበት ምድራችን ለሚያድጉት ህፃናቶቻችን ወደፊት ጣፈንታ መጨነቅ ያስፈልገናል ባለፉት 20 አመታት ውስጥ በአገሪቱ ከፍተኛ ትምህርት ተቋማት የምናየው አንዳንድ ምልክት ወያኔ የዘራው በሽታ የሚፈልገውን ፍሬ እያፈራለት መሆኑን ያመለክታል በዘር ተለያይተው የሚደባደቡ የዩኒቨርሲቲ ተማሪዎች በታሪካችን ለማጀመሪያ ጊዜ ለማየት ችለናል ነገ አገሪቱን የሚረከቡ ዜጎች ናቸው ወያኔ እያሳየን ያለው ምን ያህል ትውልዱን እያዘቀጠልን እንዳለ ነው ተበልጠናል ልጆቻችንን ለወያኔ የዘረኝነት ፕሮፓጋንዳ ሰለባ ከመሆን ልናድዳቸው አልቻልንም ከህብረተሰብም ከትምህርት ቤትም በፊት ሰው የሚቀረጸው በቤት ውስጥ ነው ኢትዮጵያዊ ማንነታቸውን ህብረ ህዝብነታቸውን የባህል የቋንቋ የስነ ልቡና ውህደታቸውን አያት ቅድመ አያቶቻቸው ከባዳን ወራሪዎች ጋር ተፋልመው ያቆዩት አንዲት የጋራ ሀገር እንዳለቻቸው ባለመጠራጠር እንዲያውቁ አላደረግንም ለዚህም ነው ከአንድነታቸው ይልቅ ልዩነታቸው እየጎላ የታያቸው ልጆች ወያኔ መፍጠር የቻለው ለዚህም ነው የወያኔን ሴራና ተንኮል መረዳት አቅቷቸው እንዲህ ተባልን እንዲህ ሆን ብለው ሆ ብለው ለጅምላ ድብድብ መፍጠን የቻሉ የዩኒቨርሲቲ ተማሪዎች ማየት የቻል ነው ለራሳችንም የዘር በሽታ ልክፍተኛ የሆን ወገኖች በሽታችንን ህመማችንን ዋጥ አድርገን ለልጆቻችን ደግ ደጉን መንገር አልቻልንም የኢትዮጵያ ልጆች ጣፈንታ በእኛ በወላጆቻቸው ትከሻ ላይ ነው ያለው እንጂ በመርዘኛው የወያኔ ገዢ ቡድን እጅ ውስጥ አይደለም ወያኔ እየጋታቸው ያለውን የመጥፊያ መርዝ እንዳይወጡ ማድረግ የኛ ፈንታ ነው እያንዳንዱ ኢትዮጵያዊ ወላጅ በቤት ውስጥ የኢትዮጵያውያንን እኩልነት ብዛትና አይነት ባህላችንን ቋንቋችንን አንድነታችንን የምድራችንን ልክ ማስተማር ይተበቀብናል። ከውጭ ወራሪ ጠላት የከፋ ጠላት ከውስጥ ስለተቆጣጠረን በዘር በሽታ የተለከፈ ሁሉ አማራውም ኦሮሞውም ትግሬውም አፋሩም ሶማሌውም ሁሉ ከአባቶቻችን የወረስነው የመጠላላት በሽታ ካለ ዋጥ አድርገን ነገ አብረው መኖር ስላለባቸው ልጆቻችን ቡቃዮቻችን እናስብ። የሚቀጥሉት 30 እና 40 አመታት ነገሩ ሁሉ አሁን እንዳለው ከቀጠለ ልጆቻችን እርስ በርስ ሲናቸፉ ወያኔና ከውጭ በገፍ እያስገባቸው ያሉ ዋዳን ባለሀብቶች ይችን አገር ይቆጣጠሯታል ይከራመቷታል። እነዚህ ከውጭ እያስገቡ መሬት የሚያድሏቸው ባዳን ሁሉም ሀብታምና ትልልቅ መንግስታት ከጀርባ አላቸው። ቻይና፣ ሳውዲ አረቢያ፣ አሜሪካ፣ እንግሊዝ፣ ህንድ ወዘተ ወዘተ። ለህዝባቸው የተተረፈረፈ ምግብ፣ ለኢንዱስትሪያቸው ጥሬ ሀብት፣ ለሸቀጣቸው ማራገፊያ ሰፊ ገበያ ኢትዮጵያ እየተበለተችላቸው ነው። መሬቱን ለማረስ መጀመሪያ ደኑን መመንጠር እንደሚገባ፣ መሬቱን ለባዳኑ ለመሸጥ መጀመሪያ ወያኔ ዜጎቻችንን በመግደል እየመነጠረ የሚሸጣውን ቦታ እያመቻቸላቸው ነው። በቅርቡ የሱሬ ብሔረሰቦች 150 የሚሆኑ ከመሬታቸው ከቀያቸው ውስጥ ተሰብስበው በመትረየስ ተጨፍጭፈው ተጥለዋል። አሁን መሬቱ ተመንጥሯል። ባዳኑ ገንዘቡን ከፍለው መረከብ ይችላሉ። የኢትዮጵያ ህዝብ ምን አይነት የማደንዘዣ መርፌ እንደወጉት አይታወቅም። ተራ በተራ እየገደሉ እስኪጨርሱት ተቀምጦ እየተፈቀቃቸው ነው። ዛሬ እንዲጠላሉ አድርገን ያሳደግናቸው ልጆቻችን ነገ ምድራቸውን የተቀራመቷት ባዳንና ወያኔዎች በሚያቀርቡላቸው ጠመንጃ ስራቸው መዋጋት ይሆናል። የምድሪቱን ትሩፋትና በረከት በብዙ ሺህ ማይል ርቀት ያያሉ ህዝቦች ይኖሩበታል። በብዙ ሺህ ማይል ርቀት ላይ የሚገኙ የሀብታም ልጆች ይፋፉበታል ያድጉበታል። ይቺ ምድር ያበቀለቻቸው ዜጎቿ ያልታደሉቱ ይራቡባታል። እርስ በርስ እየተታኮሱ ይገዳደሉባታል። በወያኔና መሬቱን በተሸለሙት ሀብታም መንግስታት ወታደሮች ይገደሉባታል። ልጆቻችንን ከመጠላላት ፖለቲካ እናድን። ለማናችንም አይበጅም። እኛም በሽታው ካለብን ዋጥ እናድርገው። ቀጠሮ የምንሰጠው ጉዳይ አይደለም። ዛሬ ነው ጊዜው። ፍቅርና አንድነት ያለው ህዝብ ያሸንፋል። የጋራ ጠላታችን ወያኔን አመረን እንዋጋ። እርስ በርስ መጠላለፉ እልቂታችንን ያቀርበዋል። ለመዳን አንድ እንሆን።
ሀገርና ፈንደቅ ነፃነት ከሌለ ቤተሰብ ማለት ያሁሉ መክበድ የለ። Let's start. Send back our cheese.